ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አምሽታችኋል ካሜራ ድምጽ ዋሽንግተን ዲሲ ስቱዲዮ የማክሰኞ ምሽት ይቅርታ የእሮብ ምሽት የካቲት 22 2015 ዓ.ም መሰናዶ ጀምሯል ለምሽቱ ያዝናቸውን እናስተዋውቃችሁ አዲስ አበባ ላይ በ127ኛው የአድዋ መታሰቢያና በኢትዮጵያ የቀይ መስቀል ማህበር ለቦረና የሚደረገው የድጋፍ ማሰባሰቢያ መርሃ ግብር ቀጥሏል ለምሽቱ አበይ ርዕሳችን ነው በሌላ በኩል ደግሞ
እርግፍ አርገን ያደግነው ምንነታው አይደለም ምክንያቱም ያ ማንነታችን ነው ይጠቅመናል ግን አንዳንድ ነገሮች ላይ ደግሞ የምንኖርበትን የተለጠነውን ዓለም አቦታ ላይም ቢሆን ሰባዊ ኑሮ ላይም ቢሆን ዋጋ እንዳያስከፍለን በልኩ ብናደርገው ብዬ ላለው
ማህበራዊ መገናኛ ብዙሃንን በመጠቀም ሴቶች ጤናቸውን እንዲጠብቁና በራስ መተማመናቸውን እንዲያዳብሩ እያገዘች ያለችው ኤልሳ ጌጡናት የምሽቱ እንግዳችን አድርገናታል። ሌሎች ጥንቅሮችም አሉን። የደንገረመው መሰናዶን በመምራት አብራችሁ ቆያለሁ። ኤልያስ አስማረ ደግሞ በድምጽና ምስል ምህንድስናው አብሮኛል። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆነው በስራ ላይ ካሉ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። ለቦረና የድርቅ ተጎጆች ድጋፍ የማሰባሰብ ስራ በአዲስ አበባ ከተማ እየተከናወነ ነው። ድጋፉን በመሪነት እያሰባሰበ የሚገኘው የጉዞ አደዋ አስተባባሪው ያሬድ ሹመቴ ድጋፉ የሚሰበሰበው በአይነትና በገንዘብ መሆኑን ጠቅሶ ከሰኞ ዕለት አንስቶ ህብረተሰቡ ድጋፍ በማቅረብ እየተሳተፈ መሆኑንም ተናግሯል። የማህበረሰቡ ምላሽ አበረታች መሆኑን የገለጸው ሌላው አስተባባሪ ደግሞ ድምጻዊ አቡ ሰለቀ ሲሆን ድጋፍ ለሚያስፈልጋቸው ለሌሎች አካባቢዎችም የሙዚቃ ድግሶችን ማዘጋጀት ጨምሮ በተለያየ መልኩ የድጋፍ ስራዎችን እንደሚቀጥል ገልጿል። ኬኔዲ አባተ በዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል።
127ኛውን የአድዋ ድል በዓል ምክንያት በማድረግ የተለያዩ በጎ ፈቃደኞች ከትላንት የካቲት 20 ጀምሮ ድርቅ ክፉኛ ላጠቃው ለቦረና ህዝብ በአዲስ አበባ ከተማ ስታዲየም አካባቢ በሚገኘው የቀይ መስቀል ግቢ ውስጥ ድጋፍ እያሰባሰቡ ይገኛሉ። የጉዞ አድዋ አስተባባሪና የፊልም ባለሙያ ያሬድ ሹመቴ ድጋፉን በቀዳሚነት ከሚያስተባብሩ በጎ ፈቃደኞች አንዱ ነው።
በአሁን ሰዓት በድርቅ ሳቢያ ችግር ላይ ለሚገኘው የቦረና ህዝባችን ድጋፍ ብናደርግ በዚህ መንገድ ደግሞ የአድዋ ድል በዓልን ብንዘክረው መልካም ነው በሚል ሐሳብ ነው ዘንድሮ ለ127ኛ ጊዜ የሚከበረውን የአድዋ ድል በዓል ዘንድሮ በእንደዚህ አይነት መንገድ ብናካሄደው አንድነትን ህብረትን የበለጠ ያጎላልናል። አሁን ደግሞ እየተስተዋሉ ያሉ መለያየት መንፈሶችን ደግሞ በተወሰነ ደረጃ የአንድነት ምልክትን ማሳየት ይቻላል በሚል ለቦረና ህዝብ በመድረስ አንድነት ምናሳይበትን ምልክትነት ያለው ተግባር ለመፈጸም ነው እዚህ ያለነው። እስካሁን ድረስ እያሰባሰብን ያለነው የማይበላሹ ደረቅ ምግቦችን ነው ወይም በኋላ ሊዘጋጁ የሚችሉ ደረቅ ምግቦችን ነው። እነዚህ ማለት ፉርኖ ዱቄት፣ የበቆሎ ዱቄት፣ መኮሮኒ፣ ሩዝ፣ ዘይት፣ የህፃናት አልሚ ምግቦች፣ ብትን ወተቶች እና ብስኩቶች፣ እነዚህን የመሳሰሉ የእርዳታ አይነቶችን ነው እየተቀበልን ያለነው። ከትላንትና ጀምሮ በጣም አስገራሚ ምላሽ ነው። በጣም በርካታ ሰው ነው እርዳታ መለገስ የቻለው እና የመጀመሪያው ደግሞ አካውንት እንደተከፈተ የመጀመሪያው ገንዘብ ደግሞ የገባው የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ 1 ሚሊዮን ብር ድጋፍ ነው። ስለዚህ ይሄ ደግሞ በጣም ለብዙ ሰው የሚያነሳሳ አራያነት ያለው ትልቅ ተግባር ስለሆነ በጣም ደስተኞች ሆነናል።
የሰብአዊ ድጋፍ ጥምረት ቡድንና የተለያዩ በጎ ፈቃደኛ ግለሰቦችም በማስተባበር ስራው ላይ እየተሳተፉ ነው። ድምጻዊ አቡሽ ዘለቀ ከአስተባባሪዎቹ መካከል ይገኛል።
በርግጥ በአገራችን ሁሉም ቦታ ችግር አለ። ብዙ ሰው ተፈናቅሏል። የራቡም ጉዳይ እንደዛ ነው። ነገር ግን ይሄን ነገር ስናወራበት ነበር በምን አይነት መንገድ መተጋገዝ መረዳዳት አለብን በማለት እሱን ለማድረግ ደግሞ አሁን የዘንድሮውን ጉዞ አድዋ ለቦረና በሚል ሐሳብ ከአድዋ አዘጋጆች ጋር ከነ ያሬድ ጋር በመመካከር ይሄን ነገር ለመስራት እየሞከረን እንገኛለን። ግን ውጤቱ በጣም ጥሩ ነው። እስካሁን ያለው ነገር ሁሉም ሰው ያለውን ነገር አምጥቶ እየሰጠ ነው። በዚህ ብቻ አያቆምም ይሄ ነገር። የቦረናውን እግዚአብሔር እርቶን የተወሰነ የሆነ ደረጃ ካደረሰን በኋላ ኮንሰርትም ያሰብን ነው። እሱን በማድረግ ደግሞ ወደ ሌላ የኢትዮጵያ አካባቢዎች ወዳሉት ወገኖቻችን ለመدرس እየሰራንበት እንገኛለን። አሁን ላይ ግን ቶሎ እዛ ቦረና ለመدرس እህል ያሰባሰብ ነው።
ከግለሰብ እስከ ተቋም የተለያየ አካላትም በስፍራው ተገኝተው እንደያቅማቸው ድጋፍ በማቅረብ ላይ ይገኛሉ።
ስሜ ኤደን ሰሞ ይባላል። ወደዚህ የመጣሁት ፌስቡክ ፔጅ ላይ የአሪፍነቴ ላይ ወገኖቻችን እና ጊዜ የሚለውን አይቼ ነው የመጣሁት። ጓደኞቼን አስተባብሬ ከጓደኞቼ ጋር ነው። ምክንያቱም ይሄ ግዴታችን ነው። ኢትዮጵያዊነት ማንነታችን ነው። መረዳዳት ባህላችንም ጭምር ነውና ወገኖቻችን በዚህ ደረጃ ሲራቡ ማየት እጅግ በጣም ያማል። ያንንም በማየት ጓደኞቼን አስተባብሬ የተቻላችንን ማስበቂም ባይሆን ግን እኛም እናደርገው ሌላውንም ያነሳሳል ከሚል አቋያ የተወሰነ ዱቄትና መኮረኒ ይዘን እየመጣን
ደበበ ወርቁ ባላለሁ አዲስ አበባ ነዋሪ ነኝ። በቴሌቪዥን ሳይ በጣም ስላሳቀቀኝና ነገሩ በጣም አስፈሪ ስለሆነ ካልኝ ላካፍል ብዬ እቺን የድርሻዬን እየመጥቻለሁ። ይሄ ማናችንም ኢትዮጵያዊ ግዴታችን ነው መረዳዳት አለበት። እኛ እርስ በርስ ካልተሳሰብን ማን ያዝባል? ያለው ምርዳ እነዚህ ሰዎች ከመውት እናደናቸዋለን።
ድጋፍ የማሰባሰብ ተግባሩ ከተጀመረበት ከትናንትናው እለት ጀምሮ የህብረተሰቡ ምላሽ አበረታች መሆኑን የገለጹት አስተባባሪዎቹ ከችግሩ ስፋት አንጻር ህብረተሰቡ የሚያደርገውን ድጋፍ እንዲቀጥል ጥሪ አቅርበዋል።
በርግጥ ቦረና አካባቢ ድርቅ ይከሰታል። ይሄኛው ግን ትንሽ ተነከረ። ተከታታይ 3 አመት ዝናብ አልዘነበም። በጣም ትልቅ የማህበራዊ ቀውሶችን አምጥቷል። ኢኮኖሚ ወዘተ ቤተሰቦችም እኮ ዛናቸው እና ሄዳለው በየጊዜው ሄዳለው ገጠሩንም በደንብ አቀዋለውና ያለው ነገር ትንሽ ከባድ ነው። ቢሆንም ግን ሁሉም ኢትዮጵያዊ ሲረባረብ ነገሮች ሁሉ ቀላል ይሆናሉና መልእክቴ ሁሉም ኢትዮጵያዊ ለሁሉም ኢትዮጵያዊ መሆን አለበት። መተጋገዝ፣ መረዳዳት፣ አንድ ላይ መቆም ከራሳችን አልፈን ብዙ ነገሮችን ማሰባይ እንዳለብን ይስማኛል። አሁን እሱ ነው ጊዜው የሚፈልገው። እንደዚህ ጋር ሁሉም ሰው በሰሜኑም በደቡቡም በመስራቁም በመራቡም ብዙ ችግሮች አሉና አለን ከጎናችሁ ነን በማለት ይሄን ጊዜ እንድናልፈው ጥሪ ያቀርባል።
ያው የተባበረ ክንድ እንግዲህ በጣም መካች ነውና በጣም ትንንሽ ብሮች ተሰብስበው በጣም ትልቅ ብር መሆን ይችላሉ። ጥቂት ሰዎች ብዙ ብር እንዲያወጡ አንፈልግም። በጣም ብዙ ሰዎች ጥቂት ብር እንዲያወጡ ነው። ምክንያቱም ከገንዘቡ እኩል ምን ፈልገው የኢትዮጵያን አንድነት ምን ፈልገው መተባበርን ምን ፈልገው አብሮ መቆምን ምን ፈልገው አብሮ መስራትን እንዲላለው ችግር ደግሞ በጋራ አብሮ መቆምን ማሳየት ስለሆነ ብዙ ህዝብ የሚተባበርበት ስራ ለማድረግ ነው ፍላጎታችን። አሁንም ጥሪ እናቀርባው በመላው ዓለም የሚገኘው ህዝባችን እንደዚሁም በአዲስ አበባና አካባቢ ያለው በሌሎችም የኢትዮጵያ ክፍሎች ውስጥ የሚኖር በሙሉ በዚህ ርዳታ ላይ እንዲሳተፍና 127ኛ ያድዋ ድል በዓልን ለቦረና ህዝብ በመدرس እንድናስተባብሩ ነው።
ከበጎ ፈቃደኞች ጋር በመሆን ድጋፉን እያስተባበረ የሚገኘው የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች ያስቸኳይ ጊዜ አደጋ ምላሽ ስራዎችን ለማከናወን መዘጋጀቱን አስታውቋል። ማህበሩ ድርቁ በከፍተኛ ደረጃ ለጎዳቸው አካባቢዎች ከ200 ሚሊዮን ብር በላይ የሚገመት ድጋፍ ለማድረግ ስለመዘጋጀቱም የማህበሩ ዋና ጻፊ ጌታቸው ታአ ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል።
በሶማሌ ክልል፣ በኦሮሚያ ክልልና በሞያሌ በድምሩ ብር 206 ሚሊዮን የሚያወጣ እርዳታ ለመስጠት ዝግጅታችንን እያጠናቀቅን ነው። በችግሩ መጠልክ አስፈላጊውን ሰብአዊ ምላሽ ለመስጠት ከዚህ በላይ መሰራት እንዳለበት ነው እናምነው። ስለዚህ ማህበራችን በምንችለው ሁሉ ወገኖቻችንን በመርዳት ከዚህ አስከፊ ሰብአዊ ቀውስ እንድንታደጋቸው ለመላው ኢትዮጵያውያን ጥሪውን ያቀርባል።
በደቡብና ሰሜን ምስራቅ ኢትዮጵያ አካባቢዎች ከ2012 ዓመተ ምህረት አጋማሽ ጀምሮ ቢያንስ ለአራት ተከታታይ የዝናብ ወቅቶች ዝናብ ባለመጣሉ ምክንያት ከ40 ዓመት ወዲህ አስከፊ ድርቅ መከሰቱን የገለጸው ዓለም አቀፉ የስደተኞች ድርጅት ይህም ከ4.5 ሚሊዮን በላይ የቤት እንስሳትን ለሞት መዳረጉን አስታውቋል። ከ30 ሚሊዮን በላይ የሚሆኑት ደግሞ ተዳክመው አደጋ ላይ መሆናቸውን ገልጿል። በድርቅ ለተጎዱ አካባቢዎች ለሚገኙ 2.5 ሚሊዮን ሰዎች የተለያዩ ድጋፎችን ለማድረግ 59 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ አመልክቷል። በከፍተኛ ደረጃ የድርቅ ተጎጂ ከሆኑ አካባቢዎች በቀዳሚነት በሚጠቀሰው በቦረና ዞን ብቻ 3.3 ሚሊዮን የቀንድ ከብቶች መሞታቸው፣ ከ300 ሺህ በላይ ዜጎች ከቀያቸው መፈናቀላቸውን ያስታወቁት በስፍራው የሚንቀሳቀሱ ግብረሰናይ ድርጅቶች በዞኑ ከ800 ሺህ በላይ ዜጎች አስቸኳይ የምግብ ድጋፍ እንደሚፈልጉ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ከጥር 24/2015 ዓመተ ምህረት ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛ አውታሮች በተጨማሪ ባዱ ራዲዮና ቴሌቪዥን ተከታተሉ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ኤልሳ ጌቱ ከ130 ሺህ በላይ ተከታዮች ያሉት የኢትዮ ኤልሲ ዩቲዩብ ገጽ መስራች ናት። ኤልሳ በዩቲዩብ ገጿ አማካኝነት ስለ ሴቶች ጤና፣ ስነ ውበት፣ ራስን መጠበቅ፣ በዘመናዊ አኗኗር ውስጥ ሊደረጉ ስለሚገቡ ስነ ምግባሮችም እውቀቷን ታጋራለች። ከኤልሳ ጋር ያደረኩት ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው ስላገኘሁሽ፣ ደስ ብሎኛል እንግዳችን ስለሆንሽ በጣም አመሰግናለሁ። እስቲ ሙሉ ስምሽን ማንነትሽን ራስሽን ለተመልካቾቻችን አስተዋውቂልን።
ድሉን ስለሰጣችሁኝ ከልቤ አመሰግናለሁ። በዚህ አጋጣሚ ደግሞ ኤልሳ እባላለሁ። የሁለት ልጆች እናት ነኝ። ባለትዳር ነኝ። ተወልጄ ያደኩት ኢትዮጵያ ነው። ኤልኤች ባይባልም የሆነ ጉርምስና እድሜ ውስጥ ነው ወደ ጣሊያን የመጣሁት። እዚህ 20 ዓመት ይሆነኛል አሁን በዚህ ዓመት።
በጣም ነው የማመሰግነው በድጋሚ። እንግዲህ ኤልሲ ኢትዮ የተሰኘ የዩቲዩብ ገጽ አለሽ። እዛ ላይ በአብዛኛው ደግሞ ለሴቶች የሚሆኑ የህይወት ተሞክሮችሽን፣ የአኗኗር ዘዬዎችን የሚያሳዩ ነገሮችን ነው በብዛት የምታጋሪው። እና ኤልሲ ኢትዮ የተሰኘው ይሄ የዩቲዩብ ገጽ እንዴት ነው ሊጀመር የቻለው? እስቲ ስለ ገጽሽ ጥቂት ነገሮች በይኝ።
ኢትዮኤልሲ እውነት ለመናገር ዩቲዩብ ከጀመርኩኝ በኋላ ነው ስሙን የቀየርኩት። መጀመሪያ ስነሳ ኤልሲስ ፊውዥን ላይፍ ስታይል ነበረ የጀመርኩት እና እንደውም በጣም ብዙ ሰው የሚያቀኝ በፊውዥን ላይፍ ስታይል ነው። ብዙ ጊዜ እኛ ኢትዮጵያኖች በተለያየ ሀገር በምንገኝበት ጊዜ ከራሳችን ያደግንበት አኗኗር ዘይቤ አለ፣ የምንኖርበት ሀገር ደግሞ የሚያስተምረን የአኗኗር ዘይቤ አለ እና እነዚህ የራሳችን ያደግንበት ሲዋሃድ ከምንኖርበት የአኗኗር ዘይቤ ጋር እኔ በደረስኩበት እንዴት ነው በተረዳሁት መጠን በጣም የሆነ ጥሩ የአኗኗር ዘይቤ ያስተምረናል ብዬ ላለው እና አንዳንዴ ደግሞ ከምንኖርበት ሀገር ጋር በማንዋሃድበት ጊዜ በጣም ብዙ ዋጋ እንከፍላለን። አጭር የሆነችዋን መንገድ ያን ከአገሩ ሕዝብ ጋር ስላልተቀላቀልን ወይም ስላልተዋሃድን 100% እንጎዳለን። እና ያንን ጉዳት በተለያየ በዞርኩበት አገራቶች በጣም እውቀቱ እያላቸው ካፓሲቲው እያላቸው ፖሲቢሊቲው እያላቸው አንዳንዴ ራስን ከማግለል የተነሳ የሚጎዱ ወገኖቻችን አሉና እነሱ ማደፋፈር አንድ ትልቅ ደስታ ይሰጠኛል።
እንግዲህ በአብዛኛው ትኩረትሽ የአኗኗር ዘይቤ ወይም ደግሞ ይሄ ላይፍ ስታይል የሚባለው ላይ ነውና በእርግጥ የትጠቅሹ ሞክረሻል። በውጭ ሀገር ስትኖሪ ያየሻቸው ተግዳሮቶች አሉ፣ የቋንቋ ሊሆን ይችላል ወይም ደግሞ ባህል አለማወቅ ሊሆን ይችላል። እና አንቺ ይህንን ነገር እንዴት ልታዳብሪው ቻልሽ?
እስካሁን ባለሳሳት እስከ 160 ቪዲዮ ሰርቻለሁ በተለያየ አይነት ሀሳቦች ማለት ነው። ሴቶች ላይ ትኩረት የማደርገው በእኔ አመለካከት እንግዲህ በሰለጠኑት ዓለም ሴቶች ምን ያህል በኑሯችን ላይ ኢንፍሉዌንስ እያደረጉ እንደሆነ ያቸዋለን በተለያየ ዙሪያ። እና ሴቶች እንዴት ነው ሀሳባቸውን ሰብሰብ አድርገው በእርግጥ ነው የሆነ የእድሜ ክልል አለን ትዳርም ትበት ልጆቹ ምን ወልድበት ልጆቹ ምን አሳድግበት የቤቱ ነገር የራሳችን ፐርሰናል ላይፉ የግል ኑሯችን ብዙ ሰዓታችንን የሚቆጣጠሩበት ጊዜ አለ። ያችን ወቅት ካለፈን በኋላ ላይክ ልጆቻችን ራሳቸው እኛን ይፈልጉናል ያስተማርናቸው ቦታ። እናት ሁሉ ጊዜ ትልቅ ተምሳሌት ናት። እና ሴቶቻችን ብዙ አቅም ያላቸው ያንን ያላቸውን አቅም እንዲጠቀሙ በማለት ነው።
በተለይ ደግሞ ይሄ ኤትኬት የሚተብለው የሚታወቀው ነገር ወይም ደግሞ ከስነ ምግባር ጋር በአውሮፓ ካናኗር ዘይ ጋር ተያይዞ ያሉ የስልጣኔ ምልክት ተደርገው የሚወሰዱ በግብዣ ወቅት ስለሚለበሱ ልብሶች ሊሆን ይችላል ወይም ደግሞ መሰናዶዎች ሊሆን ይችላል እነሱ ላይ ታተኩሪያለሽ። እና አንቺ ይሄንን ነገር እንዴት ልታዳብሪው ቻልሽ? ከዚህ ጋር ተያይዞስ ደግሞ ግንዛቤ ውስጥ መግባት አለበት የምትይው ነገር ምንድን ነው?
በዚህ ጉዳይ ላይ ብዙ ጊዜ እኛ ዋጋ የምንከፍልበት ነገር ነው አስተዳደጋችን። እኛ ብዙ ጊዜ በተለይ ለሴት ልጅ አስተዳደጋችን፣ ባህላችን፣ ሃይማኖታችን የሆነ ትንሽ ቆጠብ እንድንል ወይንም ደግሞ የሆነ አነጋገር ላይ አደራረግ ላይ ብዙ ነገሮቻችን የሆነ እንዴት ነው የተቆጠበ ነው። ያ አስተዳደግ በሰለጠኑት ዓለም እንደ ስነ ምግባር ሳይሆን የሚያዩት ብዙ ጊዜ የሚረዱት እንደ በታችነት መንፈስ፣ እንደ ተሸማቀቀ ሰው፣ እንደ ደነገጠ ሰው አርገው ነው ብዙ ጊዜ አንደርስታንድ የሚያረጉት። እና እኔ ራሱ ብዙ ዋጋ ያስከፈለኝ ነገር ነው። እና ያንን ነገር እርግፍ አድርገን ያደግንበትን እንተው አልልም። ምክንያቱም ያ ማንነታችን ነው ይጠቅመናል። ግን አንዳንድ ነገሮች ላይ ደግሞ የምንኖርበትን የሰለጠነውን ዓለም አኳኋን በመረዳት ቦታ ላይም ቢሆን ሰብአዊ ኑሮ ላይም ቢሆን ዋጋ እንዳያስከፍለን በልኩ ብናደርገው ብዬ ላለው። አለባበስ በተመለከተ ወይንም ደግሞ አነጋገር በተመለከተ አቀማመጥ በተመለከተ ብዙ ነገሮቻችን ወደ ኋላ መለስ ብለን ብናይ የአባቶቻችን የእናቶቻችን ያሳደጉን እነሱ ሲተገብሩት የነበረው ባህሪ ነው። ብዙ ነገሮቻችን እኮ ኤድን የቤተሰቦቻችንን ብናስተውላቸው በጣም የሚገርም የስልጣኔ አኳኋን አላቸው። ብዙ ጊዜ ግን ቸልተኝነት ነው እኛን እነዚህ አይነት ነገሮችን ትኩረት እንዳንሰጣቸው የሚያደርገን ባይ ነው።
በገጽሽ ላይ የምታነሻቸው ሀሳቦች መካከል እንደው ሴቶች መሃል ለመወራት ራሱ ትንሽ የሚከብዱ ነገሮችን ወደ ሚዲያ ይዘሽ መተሽ ሴቶችን ታስተምራለሽ። በተለይ ደግሞ ከንጽህና አጠባበቅ ጋር ሊሆን ይችላል፣ ራስን ከመጠበቅ ጋር ተያይዘው የግል የሚባሉ ነገሮችንም ሁላ አንስተሻል እንደ ርዕስ ማለት ነው። ስለ ፓንት ንጽህና፣ ስለ ማህፀን ንጽህና አጠባበቅ እንዲሁም ደግሞ የተለያዩ ነገሮችንም እንደ ርዕስ ይዘሽ ትመጫለሽ። ለምን እነሱን ለመምረጥ ደፈርሽ?
ብዙ ጊዜ የኛ ህዝብ በተለያየ ሁሉም አይደለም መቼ ግን አብዛኞቻችን ከበድ ብሎ አንድ ነገር ካልመጣብን ሐኪም ጋር አንሄድም። ወይንም ደግሞ ያለው የኑሮ ውጣ ውረድ የተለያዩ ኮርሶች እንድንወስድ አይፈቅድልንም። አንዳንዴ የአቅም ጉዳይም አለ። አንዳንዴ ደግሞ ላይክ ቆይ ይሄን እያወቅሽው እያስፈለገሽ ያንን ነገር ቆይ ይደርሳል ቆይ ይደርሳል እያልሽ የምትተያቸው ብዙ ነገሮች አሉ። እና አንዳንዴ ለሰው የማይነገረውን ነገር ደፈር እያልኩ ወጣለሁኝ። እና የሰው ምላሽ እኔ በእውነት ህዝባችን የተባረከ ህዝብ ነው። በጣም ቅን ህዝብ ነው። በቅንነት ስትናገሪ የተናገርሽበትን አላማ ተረድቶ በቅንነት የሚመልስ ኦዲየንስ ነው ያጋጠመኝ። ኢትዮ ኤልሲ ከዚህ በኋላ የት እንጠብቀው? በጣም ደስ የሚል ጥያቄ የጠየቅሽኝ። ሰው ያስባል፣ እግዚአብሔር ያሳካል። ኢትዮ ኤልሲ መታወቂያችን ነው። ብዙ ኮንትራክት እያደረጉኝ አብረን እንድንሰራ ያነጋገሩኝ፣ እኔም ያነጋገርኳቸው ሰዎች አሉ እና ገና በሚለው በቃ ገና ጅማሬ ነው። ገና የሚለውን ቃል እንዳትረሺ፣ ምክንያቱም ገና የሚለው ቃል ከኔ ተነሳ ነው። እንደዚህ አይነት ጀግና ጀግና የሆኑ የሀገራችን ሰዎች በተለያየ ቦታ ያሉትን እያሰባሰብን ወርቁልን እያልን አብረን በመጣመር እየሰራን እነሱም የራሳቸውን እኛም የራሳችንን እየሰራን በተለያየ ቦታ በእንደዚህ አይነት ሀሳብ ነው የመጣ ነው።
ኢትዮ ኤልሲ ወይም ኤልሳ ጌጡ ከአሜሪካ ድምጽ ጋር ለነበረች ቆይታ እንዲሁ እዚህ ተገኝተሽ ለተመልካቾቻችን ተሞክሮችን ስላካፈልሽልን እጅግ አብዝቼ አመሰግናለሁ።
ኤደን፣ የእግዚአብሔር ያክብርልኝ ስለሰጣችሁኝ እድል ከልቤ ከልቤ አመሰግናለሁ።
መሰናዶው ጋቢና ቪኦኤ ነው። ዝግጅቶቻችንን በአሃዱ ሬዲዮና ቴሌቪዥን በቪኦኤ አምሃሪክ ፌስቡክ ገጽና እንዲሁም ደግሞ ዌብሳይት ላይ እንድትከታተሉ በአክብሮት እንጋብዛለን። አንድ የደቡብ አፍሪካ ተቋም ደካማ አገልግሎት ባለባቸው ችግረኛ ሰፈሮች ውስጥ ለሚገኙ ወጣቶች በፀሐይ ብርሃን ኃይል የሚታገዝ ተንቀሳቃሽ ሲኒማ ቤት አማካኝነት ፊልሞችን የማሳየት አገልግሎት መስጠት ጀምሯል። ሰንሻይን ሲኒማ የተሰኘው ተቋም አገልግሎቱን በአራት ሀገራት ውስጥ የሚሰጥ ሲሆን የአፍሪካን ፊልሞች ተጠቅሞ በአህጉሪቱ ውስጥ የሚገኙ ተጨማሪ ወጣቶችን ለማነቃቃትም አልሟል። የዛሂር ቃሲምን ዘገባ ሀብታም ስዩም እንደሚከተለው ያስተማናል።
እንደ በርካታ የደቡብ አፍሪካ ደሃ መንደሮች ሁሉ በፓንኮፕ ያለው የኤሌክትሪክ ኃይልም ሆነ የኢንተርኔት አገልግሎት ሽፋን በእጅጉ አናሳ ነው። ነዋሪዎች በዛሬው ዕለት ፊልም የማየት እድላቸው እውን የሆነው ሰንሻይን ሲኒማ በተሰኘው ግብረሰናይ ተቋም ችሮታ አማካኝነት ነው። ተቋሙ በፀሐይ ብርሃን የሚሰራ የፊልም ማሳያና የድምጽ ማጉያ በመጠቀም አገልግሎት ብዙም ላልተዳረሰባቸው መንደሮች ያቀርባል። ለራቶ አስለዋን ለመሰሉ የመረጧቸው ፊልሞች ከአዝናኝነት አልፈው አነቃቂ ስለመሆናቸው ለሚናገሩ ወጣቶች ተቋሙ የሥራ ምንጭ ሆኗል። ለራቶ የፊልሞችን ተጽዕኖ ፈጣሪነት ስታስረዳ
ፊልሞችን ካየህ በኋላ ነገሮችን በምን መልኩ ስትከውን እንደነበረ ታጤናለህ። አንዳንዶቹ ከመስመር የወጡ የተሳሳቱ ሊሆኑ ይችላሉ። ፊልሞች አስተሳሰብህን በእጅጉ ይለውጣሉ። በማህበረሰብ ውስጥ የተሻልኩ ሰው መሆን እችላለሁ እንድትል ያደርጋል። ወደ አደባባይ ወጥቼ የማህበረሰቤ የለውጥ ማሳያ መሆን እችላለሁ እንድትል ያደርጋል።
የደቡብ አፍሪካ መንግስት እንደሚለው ከ24 አመት በታች ካሉ ወጣቶች መካከል 2/3 ስራ አጥ ናቸው። ይሄ በተለይ ወጣት ወንዶችን ለወንጀል የሚገፋፋ ሆኗል። የዛሬውን የፊልም ማሳየት መርሃ ግብር ያስተናገደው የወንድ ወጣቶች አማካሪ መርሃ ግብር ነው። ለይታ የቀረበው ፊልም ደግሞ በመጤ ጠልነት ላይ ያተኮረው Riding with Sugar የተሰኘው ፊልም ነው። የ21 አመቱ ኦፌንስ የሚኩዋ ፊልሙ አነቃቂ እንደነበር ይናገራል። እንዲያሉ ትርኢቶች ለወደፊቱ ከየትኛው ሐሳብ ጎን መቆም እንዳለብን ስለሚያሳውቁን ጠቃሚ ናቸው። መጪው ዘመን የመጤ ጠልነት ጥቃቶችና ዘረኝነትን ልናጠፋ የምንችልበት ይሆናል። የተሻለውን የሰውነት ገጽ መሆን ብቻ እንሻለን ያለው ኦፌንሴ። በሌሎች ልግስና የሚንቀሳቀሰው ሰንሻይን ሲኒማ ከ10 አመት በፊት ነበር ስራውን የጀመረው። ባለፉት አመታት አገልግሎቱን ወደ ጎረቤት ሀገር ዚምባብዌ፣ ዛምቢያና ማላዊ አስፋፍቷል። ወደ ሌሎች የአፍሪካ ሀገራት የማስፋፋት እቅድ እንዳለው የተቋሙ አጋር መስራች ሲድሌ ዊሎው ስሚት ትናገራለች።
ወደ ሌሎች ሀገራት ስራችንን ለማስፋፋት እንሻለን። ውጤታማ ሊሆን የሚችል አሰራር አለን ብዬም አምናለሁ። ከፊልም ስርጭት ጋር አብረን ለወጣቶች ስራ አጥነት ሁኔታም መላ እንፈይዳለን። በእኛ መርሃ ግብር ውስጥ የሚገቡ ወጣቶች ተጽዕኖ ፈጣሪነትን በማስፋፋት ረገድ ተከታታይ ስልጠና ያገኛሉ። ከዚህ መርሃ ግብር የሚወጡት ወደ ስራ ቦታቸው ሊሸጋገሩ በሚችሉ ግላዊና መደበኛ ክህሎቶች ታንጸው ነው።
ሰንሻይን ሲኒማ አፍሪካውያንን በሚነኩ ጉዳዮች የሐሳብ ልውውጦችን መቀስቀስ አላማ አለው። ተቋሙ ሚዲያን ለተጽዕኖ ፈጣሪነት መጠቀም በሚቻልበት ሁኔታ ላይ የሚያተኩሩ የበይነ መረብ የትምህርት ዕድሎችንም ለታዳጊ ሀገራት ያመቻቻል። ባንኮክን ለመሰሉ ከመሰረታዊ ግልጋሎቶች በራቁ ስፍራዎች በፀሐይ ብርሃን ኃይል የሚታገዘው ይህ ሲኒማ ለተሻለ ዓለም ተስፋን የሚፈንጥቅ ግብ ሰንቋል።
የመጨረሻውን ዘገባችንን እናስተዋውቃችሁ። በደቡብ አፍሪካ ነዋሪ የሆኑ ዩክሬናውያን ለነጻነት ቆመናል በሚል ርዕስ ባቀናበሩት የዳንስ ትርኢት ሩሲያ ሀገራቸውን የወረረችበትን አንደኛ ዓመት እያሰቡ ይገኛሉ። በዴዝሞንድ እና ሊያቱቱ የመታሰቢያ ተቋም የተደገፈው ትርኢት የሞስኮን በዩክሬን ወረራ ከአፓርታይድ የዘር ጭቆና ዘመን ጋር ከነበረው ጋር ያመሳስለዋል። ቪኪ ስታርክስ በኬፕ ታውን ደቡብ አፍሪካ ያገኘቻቸውን ጦርነቱን ሸሽተው የመጡ አንዳንድ ዩክሬናውያንን በዘገባዋ አካታ ለች አሉላ ከበደ ያቀርባል።
የ61 አመቷ የእደ ጥበብ ባለሙያ ቫዮሌታ ቪሊየቫና የ81 አመት እድሜ ባለጸጋዋ እናታቸው ሉቦ ድዞሎቫ ሩሲያ ዩክሬንን ቦረረች ማግስት ነበር። ልክ የዛሬ አመት ልክ በዛሬዋ ቀን ዩክሬኗን ኦዴሳን ጥለው የወጡት። ከዛም የቪሊየቫ ሴት ልጅ ማርታ ኩቼሬንኮ ላለፉት 6 አመታት መኖሪያ ወዳደረገቻት ኬፕ ታውን ደቡብ አፍሪካ መጡ። ወንዱ ልጃቸው አሁንም የትውልድ ሀገሩን ከሩሲያ ወረራ ለመከላከል እዚያው ቀርቷል ይላሉ።
Су взял автомат і досить він чергує, він береже Одесу.
ልጄን በእንደዚህ አይነት አደጋ ውስጥ መተው በጣም ከባድ ነበር። እሱ ግን መቆየት እንደሚፈልግ በመግለጽ ግፊት አደረገ። እኛ እዛ ባንሆን እንደሚመርጥ ነገረን። እናም ወደ ስሎቬኒያ ድንበር አቅራቢያ ወሰደን። ከዚያም ወደ ቼክ ሪፐብሊክ አቀነን። ከዚያም ሲመለስ መሳሪያ በማግኘቱ አሁን ከተማይቱን በመጠበቅ ስራ ላይ ይሳተፋል።
አረጋዊቷ እናታቸው ግን ወደ አገራቸው መመለስ ይፈልጋሉ።
Ну как я себя чувствую, как все старики. Мне уже 86 лет. Тот давление.
ደግሞ ሁሉም አገሩን ጥሎ ስለወጣ እዚያ ምን ይሆን እንደሆነ እንኳን አናውቅም። በርካታ ሩሲያውያን ወደዚያ መግባታቸው እናውቃለን። ደግሞ ደኑን በቦምብ እያጋዩት ነው።
ሁለቱ ሴቶች በውጭ አገር ኑሮን ለማሸነፍ በያዙት ጥረት እንዳበባ መያዣ የመሳሰሉ የእጅ ስራዎችንና የዩክሬናውያን የህፃናት መጫወቻ አሻንጉሊቶችን እየሰሩ ይሸጣሉ። አንዳንድ የእጅ ስራዎቻቸውም ለነጻነት ቆመናል በሚል ርዕስ በተቀናበረውና በዛሬው ምሽት በሚታየው የዳንስ ትርኢት መታያ ስፍራ ለገበያ ቀርበዋል። ዩክሬናዊቱ አቀናባሪ ካትሪና አሎሺና የሩሲያን ወረራ አስመልክቶ ገለልተኛ አቋም አሳይቷል በሚል የደቡብ አፍሪካ መንግስት አቋም በሚተቸውና ትርኢቱን በሚደግፈው የዴዝሞንድና ሊያቱቱ መታሰቢያ አቋም አነቃቂነት ነው ይህን ትዕይንት ያዘጋጀ ነው ትላለች።
And when we walked through that exhibition, we actually saw that South Africa runs through the same path.
እናም ትዕይንቱን ተዘዋውረን ስንመለስ ደቡብ አፍሪካ አሁን ዩክሬናውያን እያለፉበት ያለውን በመሰለ ተመሳሳይ ሁኔታ ውስጥ ማለፏን ነው መለስ ብለን ያስተዋልነው። ልብ የሚነካ ነገር ነው። በተለይም ነጻነት እንደ ህብረተሰብ እሴት ያለውን ትልቅ ዋጋ ጨምሮ ብዙ የሚያመሳስል ነገር አለን።
ፉሚ ንህላፖ የተቋሙ ዋና ስራ አስፈጻሚ ናቸው። የጸረ አፓርታይድ አራማጁ ዴዝሞንድ ቱቱ ለሰላም የቆሙ እንደነበሩ ያስታውሳሉ። አፓርታይድ እንዲወገድ እንደረዳ ሁሉ ሰዎች በዚህም ጉዳይ ለመርዳት ድምጻቸውን ማሰማት አለባቸው ሲሉም ያሳስባሉ።
When we asked other people in the past to support us in the struggle against apartheid
ከዚህ ቀደም ሰዎች በጸረ አፓርታይድ ትግል እንዲደግፉን በመንጠይቅበት ወቅት እነኛ ሰዎች ናቸው መንግስቶቻቸው ደቡብ አፍሪካን አስመልክቶ የሚያራምዱትን አቋም እንዲቀይሩ ግፊት ያደረጉት። አሁንም በተለያዩ ሀገሮች ውስጥ ያሉ ሰዎች በዩክሬን ያለውን ሁኔታ በተመለከተ የሚሰማቸውን በመግለጽ የህዝብ ድምጽ ሰሚ እንዲያገኝ ሊያደርጉ ይችላሉ።
እንደ መንግስታቱ ድርጅት የሰብአዊ መብት ጽሕፈት ቤት ግምት ቁጥራቸው 8000 የሚደርሱ ተዋጊ ያልሆኑ ሰዎች ሲገደሉ ሌሎች 13300 የሚሆኑ ደግሞ ቆስለዋል። ትክክለኛው ቁጥር ግን ከዚህም በእጅጉ ከፍ ሊል እንደሚችል ዘገባው ይጠቁማል።
ተመልካቾቻችን በአሜሪካ ድምጽ ተሰናድቶ በአሃዱ ሬዲዮና ቴሌቪዥን ላይ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። የደንገረመው መሰናዶን በመምራት ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው አብረናችሁ ቆይተናል። እናንተም አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። ደህና ደሩ።